ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 30 ቀን 2012 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በኦነግ አሸባሪዎች ታግተው መደረሻቸው የጠፋው የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት 17 የአማራ ወጣቶች ደህንነት በአስኪ ሁኔታ ላይ እንደሚገኝ የማይረዳ የለም ብለን እናምናለን። ይህ ከቦኮ ሐራም የናይጄሪያው አሸባሪ ቡድን የተኮረጀ አሳፋሪ ተግባር በአገዛዙ በኩል ምንም አይነት ትኩረት አልተሰጠውም። እንዲያውም ያገዛዙ አቋም በጣም አጠራጣሪና አጠያቂ መሆኑ ቀደም ብሎ በሚፈጠው አደነጋጋሪ መግለጫዎች ተጋልጧል። ወላጆቻቸውን እንኳን ማጽናናት ይቅርና ስለሁኔታው ትንፍሽ እንዳይሉ አስጠንቅቋል። እነዚህ ወጣቶች በአግማቢሶች ሰቆቃ በሚደሰቱ ደንቆሮ አሸባሪዎች እጅ ወድቀው ሲንገላቱና ሲሰቃዩ ማክሰኞ ሰኔ 30 ቀን 117 ቀናት አለፋቸው። ወጣቶቹ ተለቀው የነጻነት አየር የተነፈሱ ዘንድ ሁላችንም የተቻለልን ማድረግ ይተባበቀናል። በፌስቡክ፣ በትዊተር፣ በኢንስታግራም፣ በየሬዲዮ ጣቢያው የተንገላቱባቸውን ጊዜዎች እየጠቀስን እንዲፈቱ በአገዛዙ ላይ ጫና እናድርግ እንጠይቅ። ያንስና ድርግ የህሊና ረፍትም እናገኛለን። ይህ ደግሞ የሚጠበቀው ከሁሉም ኢትዮጵያውያን ነው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ሰሞኑን የዘፋኙን ግድያ አስከትሎ የሚደረጉት ጭፍን የህዝብ ጭፍጨፋዎች የመኖሪያ እና የንግድ ቤቶች ዘረፋና ቃጠሎ እንዲሁም ውድመት በኦሮሞ አክራሪዎች አስተባባሪነትና አመራር በወያኔዎች ከፍተኛ ድጋፍ መሆኑ ራሳቸው ከሚጠቀሙባቸው የድረገጽ አድራሻዎችና ማህበራዊ ሚዲያ ገጾቻቸው መረዳት ይቻላል። በተለይ በደቡብ ሸዋ በሻሸመኔ 10% ብቻ የኦሮሞ ተወላጆች በሚኖሩበት በዝዋይ ባርሲ ነገሌ የደረሱት ግድያዎችና የንብረት ውድመቶች እንኳን ለብዙ ሺህ ዓመታት አብሮ ከኖረ ወራሪ ባዕድ ጠላትም ያደርጋል ተብሎ አይጠበቅም። ይህ ሁሉ ጥላቻና ግብዝነት ከየት መጣ ስንል የካታር የግብጽና የሌሎች ባዕዳን ድጋፍ ያለው ባለሜንጫ የእስልምና አክራሪ ራሳቸውን የኦሮሞ ነጻ አውጪ ግንባር ብለው በብዙ አንጃዎች የተከፋፈሉት ጸረ ኢትዮጵያ ቡድኖች ከተጠያቂነት አያመልጡም። አገዛዙም ብሔራዊ ጦሩን አስተማርቶ ጥቃቱንና ጨፍጨፋውን ለመከላከል አለመሞከሩ ከደረሰው ጥፋት በገለልተኛነት አያስቀምጠውም። በዝዋይና ሻሸመኔ አካባቢ የጦር ሰፈር መኖሩን ያጤኗል። በቅርቡ በህዝብ አመጽ ከፍተኛ ምት ደርሶበት የቆሰለው ወያኔም ሲወራጭና ለመዳን በሚያደርገው መፍጨርጨር በየቦታው በራሱ እርዳታ የተነሱ እሳቶችን እንዳይጠፉ ቤንዚን መርጨቱን አላቆመም። አደብ ገዝቶ ለመቀመጥም የተዘጋጀ አይመስልም። ይህ የቆሰለ ዘረኛ አውሬ ወያኔ ለዘለዓለም እንዲያንቀላፋ ካልተመታ በአገራችን ሰላም በቃልና በጽሑፍ እንጂ በተግባር አይኖርም። ዘረኞቹ ጸረ ኢትዮጵያ ኃይሎች በተረቶቻቸው ለጊዜው የተወሰኑ የህብረተሰቡን ክፍሎች አወናብደዋል። የኢትዮጵያ ታሪክ በተረት ተረትና እየተከፈላቸው ልቦለድ በሚጽፉላቸው የባዕዳን አቀንቃኞች ታሪኮች ቅንጣት ታክል እንኳን አይጣመምም። በራሳችን ቋንቋ በራሳችን ሰዎች ከብዙ ሺህ ዓመታት በፊት ተጽፎ ለከትውልድ ትውልድ ተላልፎ ባዕዳንንም ያስተነቀ ነውና አቅምን አውቆ መኖር ጥሩ ነው። በ1986 ዓመተ ምህረት በሩዋንዳ ሁቶች ቱትሲዎችንና የጭካኔ የእብደት ተግባራቸውን ይቃወሙ የነበሩ የራሳቸውን ጎሳ አባላት እንኳ በሚሊዮን ደረጃ የጨፈጨፉት እንደ ኦሮሞ ሚዲያ ኔትወርክ ኦኤምኤን በሚጠቀሙበት የፕሮፓጋንዳ ሬዲዮ ናቸው ባስተላለፉት የጥላቻና የጭፍጨፋ መልእክት መሆኑ ከፍተኛ ማስጠንቀቂያ ሊሆነን ሲገባ ሁር ተለቀው ከፍተኛ እልቂት ተከትሏል። ይህ እንዲቆም ጣቢያው ባጭር መቀጨቱ አማራጭ የለውም። በአገራችን ያለውን ወቅታዊ ሁኔታ የሚዳስሰውና ጠላትን አውቀን እንድንጠነቀቅ የሚያሳስበው ያስጠቃንማ የራሳችን ጠማማ ነው በሚል ርዕስ የቀረበው የፍኖተ ዴሞክራሲ አተታ ከዜናው በመከተል ይቀርባል። ከዚያም ኢህአፓን በሚመለከት ምን ያልተባለ አለ በሚል ርዕስ የቀረበው ቀጥሎም እናቴ ንጉስ እንደምሆን ራእይ ታይቷት ነበር የሚለው ኮሎኔል ስልጣን ላይ ቆብ ከማለቱ ከሁለት ዓመት በፊት በፍኖተ ዴሞክራሲ ቀርቦ የነበረውን ማሳሰቢያ ወያኔን መጣል አገርንም ማዳን በሚል ርዕስ የቀረበውን አስተምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ከአጫሉ ሁንዴሳ ግድያ በተያያዘ ተጨማሪ አሰሶች የተያዙ መሆናቸውን ሰኞ ሰኔ 29 ቀን ማምሻ ላይ ያገዛዙ ጠቅላይ አቃቤ ሕግ አስታውቃለች። እስካሁን ከግድያው ጋር ተያይዞ የተያዙ ሰዎች ቁጥር 14 መድረሱንና ከነዚህም ውስጥ 11 ወንዶችና 3 ሴቶች መሆናቸው ተገልጿል። መረጃዎቹ ምን ይድረስ እንዳላቸው የተሰጠ ማብራሪያ ባይኖርም ግድያው ቀደም ብሎ ታስቦበት ታቅዶ የተደረገ መሆኑን የሚያሳዩ መረጃዎች በመርማሪዎቹ እጅ መግባታቸውንና ተጨማሪ መረጃዎች የመሰብሰቡ ስራ ተጠናክሮ የሚቀጥል መሆኑን ተገልጿል። ከጅዋር መሐመድና ከበቀለ ገርባ ጋር ተያይዞ በርካታ መረጃዎች የተገኙ መሆናቸው ሲገለጽ ከእስክንድር ነጋ በተያያዘም 6 ተጨማሪ ሰዎች ታስረዋል ተብሏል። በውጭ ሀገር የሚኖሩና ህዝብን በህዝብ ላይ የሚያስተሱና በተለያዩ ሚዲያዎች ጥላቻን የሚቀሰቅሱ ግለሰቦች ወደ ህግ እንዲቀርቡ ጥረት እየተደረገ መሆኑን ይፋ ተደርጓል። የተለያዩ ሐሰት መረጃዎች በስልክ መልእክት ማስተላለፍና በሌሎች መንገዶች እየተላለፉ መሆኑን ተገልጾ ህዝቡ ጥንቃቄ እንዲያደርግ ማሳሰቢያ ተሰጥቷል። በሌላ ዜና የትግራይ ቴሌቪዥንና ድምጸ ወያኔ የተባሉ የቴሌቪዥን ጣቢያዎች የሳተላይት ማስታወቂያዎቻቸው በመዘጋታቸው ፕሮግራማቸው መቋረጡን የጣቢያዎቹ ቃል አቀባዮች ለዜና ተቋሞች ከሰጡት መግለጫ ለማወቅ ተችሏል። መቀመጫው ፈረንሳይ ሀገር የሆነው የሳተላይቱ ኩባንያ ኃላፊዎቹ ስርጭቶቹ የተቋረጡት በኢትዮጵያና በፈረንሳይ ባለስልጣኖች ጥያቄ መሆኑን እንዳብራሩላቸው ገልጸዋል። ሰኞ ሰኔ 29 ቀን በተደረጉ የ2426 የላቦራቶሪ ምርመራዎች 105 ሰዎች የኮሮና ቫይረስ የተገኘባቸው መሆኑን ከሁለቱ የጤና ተቋማት ከተሰጠ መግለጫ ለማወቅ ተችሏል። አንድ ሰው በቫይረሱ ህይወቱ ያጣ መሆኑን ተገልጿል። በሀገሪቱ ውስጥ ሰሞኑን በተፈጠረ የጸጥታ መደፍረስ አለመረጋጋት የምርመራው መጠንና በቫይረሱ የተጠቁ ዜጎች ቁጥር አነስተኛ መሆናቸውን ለመገንዘብ ተችሏል። ቫይረሱ በምርመራ ተገኝቶባቸዋል የተባሉ ሰዎች
አጠቃላይ ቁጥሩም ከ6600 በላይ ሆኗል። የአባይ ግድብን አሞላልና አስተዳደር አስመልክቶ በኢትዮጵያና በግብጽ መካከል ያለው ልዩነት እየሰፋ በሄደበት ከፍተኛ ውጥረት ተፈጠረበት ወቅት በግብጽ የሚኖሩ ኢትዮጵያውያን ስደተኞች በግብጻውያን ከፍተኛ ችግር እየደረሰባቸው መሆኑን አልሞኒተር የተባለው የግብጽ የድረገጽ ጋዜጣን በማክሰኞ ዕለት ዘግቧል። ጋዜጣው የተበደቡትን እንዲሁም ንብረታቸው የተዘረፈውን ኢትዮጵያውያን ስደተኞች ታሪክ ዋቢ በማድረግ የደረሰባቸው ያለውን በደል በዝርዝር ዘግቧል። በግብጽ በስደተኝነት የተመዘገቡ 16189 ኢትዮጵያውያን ስደተኞች ሲኖሩ ብዙዎቹም ወደ አውሮፓና ሌሎች ሶስተኛ ሀገሮች ለመሄድ ግብጽን መተላለፊያ አድርገው የቆዩ ናቸው። እንኳን ለስደተኞቹ ለሀገሪቱም ሰዎች ያለው የሥራ ዕድል ጠባብ በሆነበት ሁኔታ ብዙዎች ሥራ አጥ ሲሆኑ ጥቂቶቹ በቤት ውስጥ ያገልግሉ ሥራ ለመስራት የተቀጠሩ መሆናቸውንም ጋዜጣው ገልጿል።
የማክሰኞ ሰኔ 30 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ያጠቃንማ የራሳችን ጠማማ ነው። ዛፎች ተሰብስበው ማን ነው ጣላታችን ሲሉ ለፋሱ መያዣ የሚሆነው የራሳቸውን ውላጅ ጠማማውን እንጨት ማውገዝ ተገደዋል ይባላል። የራሳችን ጠማማ የመጣው ከዚያ ነው። የኢትዮጵያ ጣላቶች የሆኑት የኢትዮጵያ ልጆች ናቸውና በአዳን ላይ ሁሉን ጥፋት መዘፍዘፉ ተቀመታ የለውም። ወደፊት ሄደን ስርየትን ስንሻ ደግሞ የራሳችንን ጠማማዎች አውቆ ማጋለጡና መታገሉ የግድ ይሆናል። ሰንቡሌ ሰንቡሌ መባባሉ ከቶም አይዋጣም። ዛሬ ለአሰቃቂ ጥቃት ተዳርጎ ያለውን አማራ ለግፍ አጋልጠው የሰጡት አማራዎች ወይም ለአማራ ተቆርቋሪ የተባሉት ራሳቸው መሆናቸውን ማንም ሊክድ አይችልም። በአዴን በቅድሚያ የሚጠቀስ ነው። የአማራውን መብት መሬት ወዘተ ለወያኔ በግላጭ የሰጠ ከመሆኑ ባሻገር ታጋዮችንም አሳዶ የገደለ ራሱ ነው። የባዴን አለቃዎች እነበረከት ኤርትራኖች ነበሩ። ዛሬም የደመቀ መኮንን ማንነት ውርርድን ጠይቋል። ገዱ እንኳን አማራ ሰው መሆኑን ያጠራጥራል። ማንነታቸው ሳይሆን ዋናው ሚናቸው ጸረ አማራ መሆኑ ነው ቁም ነገሩ። ወያኔ በእቅድና ትኩረት የሰራው አማራውን ማድቀቅን ሲሆን አማራውና ኦሮሞውን መለያየት ደግሞ የዚህ እቅድ ሌላ ገጽታ ሆኖ ቆይቷል። ለሁለቱም ህዝብ ተለጣፊን አቆሞላቸው በእጃዙርም በቀጥታም ህዝቦቹን እንደ ህዝብ ሲያጠቃቸው ከርሟል። ትንሽ ተቃውሞ ከታየ እርምጃው ፈጣንና የከፋም ነበር። አማራውንና አመሮ ኢትዮጵያ ያለውን በሁሉም መስክ ማጥቃት ማድቀቅ የወያኔ ተልእኮና መለያውም ነበር። ኮሎኔሉም የወረሰው ይህንኑ ነው። ምሁር ተብየውን ቀስ በቀስ በሆዱ ገዝተው ህሊና ቢስ ስላደረጉት ህዝብ ሲበደል ተከላካይ ሳይሆን ደጋፊና አጨብጫቢ እንዲሆን አድርገውታል። ዛሬም አማራው በጋፍ እየታረደ ባለበት የአማራ ምሁሮች የኮሎኔሉ አድናቂዎችና ደጋፊዎች ሆነው ይገኛሉ። ትላንት ኮሎኔሉ ህጋዊ ሲኖዶሱን ሊያፈርስ ሲጀምር ተባባሪ የነበሩት እነ ዶክተር ገሌም ዛሬም ኮሎኔሉን አጥንኩት ባይ ናቸው። የሰማዕት ፕሮፌሰርን ስም ይዘው ተቋም ቢመሰርቱም ዋናው ስራቸው ለአማራው ህዝብ ጥብቅና መቆም ሳይሆን ታግሎ የተሰዋውን ያን ትውልድ መንቀፍና መዝለፍ ሆኖ መቆየቱም ምስጢር አይደለም። ያም ተባለ ይህ የአማራው ህዝብ ዋና ጠላት ራሱን በአደን ያለው ቡድን ለመሆኑ ምንም ክርክር አያሻውም። ስለዚህም የአማራው ህዝብ ቀዳሚ ተልእኮ ውስጡ ሆነው ተመሳስለው የሚያጠቁትና የሚያስጠቁትን ጠላቶቹን ማሸነፍ መሆን አለበት። ይህ ደግሞ ዘረኛውን ስርዓት አመሮ ከመታገል ጋር የተያያዘ መሆኑን ማንም መርሳት የለበትም። የኢትዮጵያ ወጣቶች ህዝብን ከአውሬዎቹ ለማዳን መደራጀትና ለትግልም ሙሉ ዝግጅት ማድረግ አለባቸው። በአዲስ አበባ ወጣቶች ዘንድ ብልጭ ብልጭ የሚለው የትግል ስሜት በሐሳዊ መሲዎች ሰበካ ሳይደናቀፍ ተጠናክሮ መቀጠል አለበት። ራስን መከላከል ሲባልም ጥቃትን መጠበቅ ሳይሆን ጠላትን መቅደምን የግድ የሚል መሆኑን መገንዘብ የግድ ነው። አሁንም ቢሆን ብዙዋኑ ወጣት ኢትዮጵያዊ ነው። ቄሮች አውሬዎቹ ነፍሰ ገዳይ የሆኑት ባለጌዎች ጥቂቶች ናቸው። በዚህ ልክ ባንዳና ተለጣፊ በመሆን አማራውን ህዝብ የከዱትም ብዙዎች አይደሉም። አብዛኛው ህዝብ መብት በሚከበርባት ኢትዮጵያ በጋራ መኖር ፈላጊ ነው። ንጹህ ዜጎችን ከአውሬ ቄሮች ያዳኑ ኦሮሞዎች ምሳሌ ናቸው። ኢትዮጵያውያን በጥቅሉ አላበዱም፣ ሰብእናንም አልተውም። ኢትዮጵያዊነት ክብር ነው። ቄሮነት ውርደትና ቅሌት ነው። ያው እንደ ወያኔነት ለነገሩ በኢትዮጵያም በውጭም ያሉትን አንዱ ከፋያቸው ቀጣሪያቸው ወያኔ ራሱ ነው። ኮሎኔልን አሁንም ሊያወድሱ ለሚጥሩት ደግሞ በወገናችን ደም የሚታጠቡ አውሬዎችን አምጥቶና ተንከባክቦ ያሰራጨብን ሰው ጠላት እንጂ ወዳጅ ሊሆን አይችልም እንላቸዋለን። ቢያንስ በወንጀሉ ተካፋይ ነውና ለፍርድ መቅረብ ያለበት ነው። የወገኑ ደም ሲፈስ በዝምታ ማየት ብቻ ሳይሆን የሚያጨበጭበውም ለወንጀሉ ተባባሪ ነው። ኃላፊነቱን መቀበል አለበት። ለዚህም ነው ለአማራው ቆመናል እያሉ ህዝብን አጋልጠው የሚያስጠቁትን በጥብቅ የምናወግዘው። በውጭ አገር ያሉት እነ ዶክተር እገሌን ማለታችን ነው የማያውቃቸው የለም። ኮሎኔሉ የግፍ ፍጹም ስልጣኑን ለማጠናከር ግራና ቀኝ ሲል ተቋሚና አሳሳሪ የሆኑት ሁሉም የወንጀሉ ተባባሪ ናቸው። አጋሮቹን መልከቁ የማይቀር ሲሆን የሚፈረድባቸውንም ከወዲሁ እናውቃቸዋለን። ኮሎኔሉ ጽንፈኞቹን ያሰረው ስላጠፉና ህዝብን አገርን ስለጎዱ ሳይሆን በስልጣኑ ስለመጡበት መሆኑን ሁላችንም እናውቃለን። ጥላቻን አሰራጩ አማራን ግደሉ ብሎ እያወቃቸው ህዝብ ላይ ያሰራጫቸውና የተንከባከባቸው ራሱ ኮሎኔሉ ነው። ይህንን ለምን አድርባዮቹ ሊረሱ እንደወሰኑ ለብዙዎች ግልጽ አይደለም፣ ግን ሐቅ ነው። አድርባዮቹ በታረዱ ወገኖች አስከሬን ላይ ቆመው ለኮሎኔሉ በማጨብጨብ ራሳቸውን አዋርደዋል። ታሪክ የሚረሳው ጥፋት አይደለም። የገዳዮቹ ጭካኔና አረመኔነት በኢትዮጵያ የተጠበቀ አልነበረም። ማህይም ወጣቶችና ስርዓት ዱርዬዎችን ምን ያህል ባለምንጫዎቹና ጋቢሳዎቹ በጥላቻ እንደበከሏቸው የሚያረጋግጥ ነው። ጅል ለጅል ተያይዞ ገደል ቢሆንም ዘረኛው ወያኔ ለዘመናት የተዘጋጀበትና ገንዘብም ያፈሰሰለት ትልም ነው። ህዝብን እርስ በርስ አፋጅቶ የበላይነትን መያዝ፣ ጠላታችን ያሉትን አማራ መፍጀት ማስፈጀት፣ ይህ ነው የነሱ እቅድና ቅዠታቸው። ታዲያ በዚህ ንጹህ ዜጋ ምን አገባው? እንዴትስ አማራነን ይያሉ ለነፍሰ ገዳይ አረመኔዎች ያድራሉ? ታሪክ ተረሳ ወይስ አንጎልም ሳሳ? በአደንና መሰሎች ይደሙ አድርባይ ምሁራንና ባንዳዎች በትግላችን ይወገዱ። አገር አደን ኢትዮጵያዊ ትግላችን ይፋፋም።
Oh, yeah. የተባለ አለ። ኢሃፓን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲጃቀሉ ውሃ ቀዳ ውሃ መለስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማወቅ የሚሆን አውቆ በመለገም እውነተኛ ግንዛቤ እንዳያገኙ እየተደረገ ተስፋውን ደርሷል። እውነቱን ለማወቅ ወደ ኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሉ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደርደር ይቻላል። ኢሃፓ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋሪዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ሲቻል ጥያቄውን በማራገብ ለማጫጫ የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላልሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢሃፓ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢሃፓ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና። ድርጅቱ ለተክለሰብ ማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ከአደጋ ተውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢሃፓ ታሪክ አይኖርም ይሞከርም የተሟላ አይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ ያልተመለሰ መልስ የለም። ግን ሁሉም አዲስ ይሆናል። እስከዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ ኢያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት፣ ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ ኢያሱ ሲመልሱ የኢሃፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ በማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድብላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያን እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ ኢያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢሃፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢሃጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ ኢያሱ በሚገባ ገልጸውታል። በአጠቃላይ ኢሃፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ሰፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ ኢህአፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ እያሱ ሲመልሱ ብዙ ጊዜ ሲባል እንሰማለን የእኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢህአፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና ተቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢህአፓ ህቡ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላላዮች፣ አድርባዮች በሽፍንፍን ሀገርና ወገን ቻጮች አይወዱትም፣ ይጎረጥጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅሶ የሚሉት አይነት ሆነና በየአመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸዋሉ። መልሱ ግን አንድና አንድ ነው። ኢህአፓ በብቸኝነት አላማውን ጠብቆ የተጓዘ ድርጅት በመሆኑና አብረውት የነበሩ ሁሉ በመዳሰማቸው አንዳንዶቹም በመክሰማቸው ጥቂቶች የሁሉን ወንጀል ተሻካሚ ኢህአፓን ለማድረግ ሲሞክሩ ይስተዋላሉ። ስለ አጼ ኃይለ ሥላሴ መንግስት፣ ስለ ደርግ መንግስት፣ ስለ ወያኔ መንግስት፣ ስለ ሻቢያ መንግስት ኢህአፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢህአፓ ትግሉን እንደማያቆም ቃል መግባቱን ደጋግሞ ተናግሯል። ኢህአፓ መደቡ ከህዝብ እንጂ ካርቲዎች አይደለም። ከህዝብ ውጪ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992ቱ የአቶ እያሱ ቃለ ምልልስ የሚገልጸው። ኢህአፓ ለህዝብ ጥቅምና መብት መሟገት፣ የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢህአፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታድቆለታል። አሁንም ቢሆን ያው ነው። ህዝብን ማታለል፣ ህዝብን ማፈን፣ መብቱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም፣ ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ፣ ሌሎች ደግሞ ሀገራቸው ከሳቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልልም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም፣ አብሮ ማጥፋት ግን ይቻላል ነበር ያሉት። በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው። ወያኔ ያገዙትን እንኳን አልማራቸውም፣ እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የታይቶ ያውቃል፣ ሲያጠፋ እንጂ። መፍትሄው በጠበል በጥብጦ ማባረር ብቻ ነው። ያ ነው የአጋንንት ግብሩ። ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ ኃይሉት ጥያቄ መሰል ሮሮ አቶ ያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ጦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመስራት ወያኔን ለመርዳት የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካ ውስጥ አለ፣ ይቀበሉታል? አቶ ያሱን ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተቻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ሕዝብ በአንድነት መኖር አይችልም፣ ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጽደቃችን ተጣላን። ኦነግም የኦሮሚያን ባዕድነት ተቀበሉ ሲል አልተስማማንም። ሁሉም አባይ ኢትዮጵያ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን። ባጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ህዝብ የግንዛቤ ችግር የለበትም። የኢህአፓ አቋም ዛሬም በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ያሱ አብራርተውታል። ድርጅቱ በህዝብ መብት ላይ አልደራደርም ማለቱን፣ በሀገር ህልውና ላይ ደባ አልፈጽምም ማለቱን፣ በህዝብ አንድነት ላይ አላሴርም ማለቱን፣ ለኢትዮጵያ ጠላቶች አላጎበድድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በህዝቡና በሀገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይደለም። ምን ያልተነገራለ ምን ያልተባለ አለና።
ሸብቦ የውርደቱን ከሄ ደርቦ ደራርቦ እንዴት ትላይዋል ቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቆራርጦ የጣለ የዘመን ተስቦ ጸጋችንን ገፎ ነፃነት አስቦ መግዛትን በሚሻ እየቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ እየተለተሉን በበቀል አለንጋ ቆራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነፃነትን ብሎ ህይወት በከፈለ አራያ ወሆነታ ግሎባል ታገለ እንዴት ይጥፋደው ዛው ሞረሽ እንዳንለው እንዴት ቆጫልባ ይሁን ይሰራ አድባሩ ካደገበት ቀየ ከመሃል ተደብሩ ለሀገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሞ መኖር በግረ ሙቀሽ ሰለት ወገነን የፈጁ በፍጹም ጥካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ዋኜ ደብዛን የማጥፋት ግብፍ በነጸጋዬ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አንሻያ የበደሉን ጥልቀት የጭካኔው አይነት እንዲያው በአጠቃላይ የሆነውን ኩነት ያሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኮ ዓለምን ያስክዳል ሰውን ያስጸይፋል ከቶ እስከ ወዲያኛው የኮነ አሳቱ የጀግና ውለታው ባርባጉ ጉወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግፍ በጥካኔ ወገንን ያረዱ ያለን በለስጋት በነጻነት የኖሩ በነጻ እየሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ እያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ረግፍን ማላይ የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
ያንን መጣል አገርንም ማዳን ከዚህ ቀደም ሁለቱ ተወራራሾች መስለው ይታዩ ነበር ወያኔ የአገርና የህዝብ ጣላት ነውና ወያኔ ከወደቀ አገር ትድናለች ተብሎም ይታሰብ ነበር ማለት እንችላለን ወያኔን መጣል ቀዳሚና ዋና ተግባር መሆኑ አያከራክርም ግን ወያኔ ወደቀ ማለት አገራችን ከጥፋት ዳነች ማለት ዓለም ሆኑን መገንዘብ ደግሞ አስፈላጊ ነው። ወያኔ ለስልጣን ከበቃ ጀምሮ ቀደም ከሻቢያ ጋር ኋላም በራሱ ኢትዮጵያን ሊያጠፋ ሴራዎችን ጎንጉኗል። ቦምብ ፈንጂ አጥምዶብናል። በቅድሚያ ኢትዮጵያን በብሔረሰብ ደረጃ ሸንሽኖ ይህንንም ፌዴራል አወቃቀር ብሎታል። ህዝብን የሚያፈራቅቁና የሚለያዩ ብዙ እርምጃዎችንም ወስዷል። ደርግ ለሰርቶ አደሩ ቆምኩ ብሎ ሰርቶ አደሩ ላይ እንደቆመው ሁሉ ወያኔም የጭቁኖች ወዳጅ ነኝ ብሎ አንዳንዶቹን አሞኝቶ ከጎኑ ሊያሰልፍ ቢችልም ማንነቱ ግን መጋለጡ አልቀረም። አንቀጽ 39ን አውጆ ግንጠላን መብት ሲያደርግ ይህም ለኛ መገንጠል አመቸ ብለው የደገፉት ሳይውል ሳያድር ይህ ለራሱ ለትግራይ በዋስትናነት ያስቀመጠው ብቻ መሆኑን ለሞኝነታቸው የደም ዋጋ ከፍለው መማር ተገደዋል። ወያኔ በማያወላጃ ደረጃ አማራን ይጠላል። ይህን ጥላቻ የተካፈሉትና በፈረደበት ህዝብ ላይ የተነሱትም ወያኔ ሁሉን እንደሚጠላ ማወቅ ተገደዋል። ወያኔ የኦሮሞን የጋምቤላን የኦጋዴንን ህዝብ እንደሚጠላና በዚያም ልክ እንደሚፈራ ይኸው በግልጽ እየታየ ነው። ወያኔ ለክፉ ቀን ብሎ ያጠመደውን ፈንጅ ሊወድቅ ሲል ሊጠቀምበት ይችላል ብሎ መገመትም ተገቢ ነው። የአዲስ አበባ ታክሲ ነጂዎች እንደሚሉት መንግስትና ተሳፋሪ ሊወርድ ሲል ነገር ያበዛል ነውና
ወያኔ ወደ ውድቀቱ እየመራ መሆኑ ግልጽ ሆኗል። ከውድቀቱ ሊያድነው የሚችለው ያው እንደተለመደው የህዝብ አመጽ ላይ ቀዝቃዛ ውሃ የሚያፈሱ ቀጥረኞችም ሆኑ ጽንፈኞች የበላይነትን ከያዙ ነው። ወያኔ ቀውጢ ቀን መጥቶ ከስልጣን ሲንኮታኮት ትግራይን ለመገንጠል ሙሉ እቅድ እንዳለው ምንም ጥርጥር የለውም። ቢሆንለትና ሻቢያ ተወግዶ ወዳጆቹ ስልጣን ቢይዙለት ደግሞ ትግራይ ትግርኝን እውን ማድረግም ያልማል። የሻቢያ ተቃዋሚዎች ግን ሁሉም የከበሳይ ሰዎች ባለመሆናቸው ይህግዱ መልካም እድል የነበረው ከሻቢያ ጋር ነበርና ሻቢያ ከወደቀ ብዙም ተስፋ የሚኖረው አይሆንም። ወያኔ የክልልና የዘር ጥላቻ ፖለቲካን በማስፈኑ ክፍፍልን አስታግቦን ሊሄድ ማሰቡ ግልጽ ነው። ውድቀቱ እውን ሊሆን ከመጣበት በቅርቡ በተከሰተው ህዝባዊ ተቃውሞ ዙሪያ ትግላችን ለመገንጠል ነው በሚል የህዝብን ድምፅ ቀምተው የሚዋርቁ ጽንፈኞች መጥተዋል። አልሆን ብሏቸው እንጂ እነ ሳውዲና ቃታርም ዋሃቢዝምን ሊያፋፉ ከመሞከር አልተቆጠቡም። ወያኔ የማያባራ አማራው ላይ ያተኮረ የዘር ጽዳትና ማፈናቀልንም ሲያካሂድ ቆይቷል። በዚህም በደቡብ ተባባሪዎች ማግኘቱ ምስጢር አይደለም። አሁንም ያበሻ ቀኝ አገዛዝ የሚሉ ጉዶች ከመሐከላችን አሉ። ምርጥ ዜጋነንም የሚሉ ህዝብ አንድ ሆኖ ሲነሳና ኢትዮጵያዊነትን ሲያስቀድም የሚያገኘውን ድል በየካቲት 66 ያየነው ነው። ተሸንሽኖና ተከፋፍሎ ሲነሳ ግን ገዢ ቡድን ይበልጥ ተጠናክሮ ሊቆም የሚችልበት ሁኔታ ሊፈጠር መቻሉ ምስጢር አይደለም። በመሆኑም ወያኔንም መጣል ኢትዮጵያንም ግን ከጥፋት ጠብቆና ተከላክሎ ማቆየት የተያያዙ ግዳጆች ሆነው ይገኛሉ። ይህን መዘንጋት አገር ሊያሳጣ የሚችል ነው። ወያኔ እንደ ሶማሊያ በታትኖና አናክሶን ሊሄድ ነው አላማው። ቢቻለው ግን ሌላ 25 ዓመት ከፋፍሎ ሊገዛል። ይህን እውን ለማድረግና ህዝብን ለመከፋፈል ከህዝብ ጎራ መስለው ትግልን የሚያደናቅፉ ቅጥረኞቹን በስፋት አስተማርቷል። ሌሎች ጊዜ ያለፈበትን መፈክር እንቃርገው ይዘው ለመጓዝ ሲጥሩ የህዝብን ፍትሃዊ ትግል አቅጣጫ ሊያሳጡ እየጣሩ ናቸው። አወቁም አላወቁም ወያኔን እየረዱት ናቸው ማለትም እንችላለን። ግርግር ለዲባ ያመቻል በሚል ስሌት ተቃውሞ ሲፋፋም አገር እናፈርሳለን ሌላም እንመሰርታለን ወይም ግንጠላ እናካሂዳለን ብለው የሚመኙ ረዳቶች አሏቸው። የኢትዮጵያን መፈራረስ አረቦች በአጠቃላይ ግብጽና ሳውዲ አረቢያ በተለይ በጣም የሚመኙት ነው። እንግሊዝ የድሮ ጸረ ኢትዮጵያ አንድነት አቋማን አሁንም አልተወችም። አሜሪካም ቢሆን የኤርትራን መገንጠል ደግፋ ያመኗትን እንዳፋፈረች ሁሉ ዛሬም የአፍሪካ ትልልቅ አገሮች መከፋፈላቸውን ፖለቲካ ብላ በስልት እያራመደች ናት። ባጭሩ ኢትዮጵያን ህልውና ሊያሳጧት የሚፈልጉ የውስጥም የውጭም ኃይሎች መኖራቸው መዘንጋት የለበትም። ይህ በመሆኑም ነው ለሀገራችን ቀጣይ ህልውና ማሰብ መጨነቅ ያለብን። ባለፈው የካቲት ማለትም በ1966 ዓመተ ምህረት ያመጸው ዜጋ ያቀረባቸው መፈክሮች ዴሞክራሲና እኩልነትን በኢትዮጵያ ለማስፈን ነበር። ተራማጆችና ምሁራን በአንድነት ለኢትዮጵያና ለህዝቧ ተነሱ እንጂ እንደ ወያኔ መስራቾች በጉድጓዳቸው ተደብቀው ግንጠላን አላቀነቀኑም። በኤርትራ የነበረው የሰራተኞች ማህበር ከቀሪው ጋር አንድ ሆኖ ሲታገል ነው የታየው። ሰራተኞች፣ አርሶ አደሮች፣ የቢሮ ሰራተኞች፣ ወታደሮች፣ ሴቶች፣ ሙስሊሞችና ክርስቲያኖች በስርዓቱ በዘውድ አገዛዝ ላይ በጋራ ተነሱ እንጂ በጎጥ በብሔረሰብ አልተሰነጣጠቁም ነበር። ግን ድላቸውን ማስከበሪያ ጉልበት ስላልነበራቸው የታጠቁት የህዝብን ድል ቀሙ። ወደ ዛሬ ስንመለስና የታክሲ ነጂዎችን የጋራ አድማ ስንደሰትበት የትናንት ዛሬ አለመኖሩንም ወይም መለወጡንም እያጤንን ነው። የወያኔ የ25 ዓመታት አፍራሽና ዘረኛ ቅስቀሳ እንዲሁም ሻጥር ብዙዎችን መበከሉ ግልጽ ነው። አማር አይደለንም ጉራጌ አይደለንም ሌላነትና ልዩነትን መናከስ መጋደልን አራግቦ ወያኔ እናርባጉጉን መፈናቀልና ምንጠራን አሰቦትና ወታርን እንዲሁም አረካን አጥፏል ኢትዮጵያን እና ኢትዮጵያዊነትን ሸርሽሯል ዘን አንቀተውና አደራጅተው ያጣግሉ የሚጠበቁ ክፍሎች ከስፋት ጥበትን መርጠው ወደ ጎጣቸው እንበለውና ተመልሰዋል ይህ ሁሉንም የሚመለከትና ወደ ቀቢጸ ተስፋም የሚገፋ ዓለምውን መገንዘብ ተገቢ ይሆናል አሁንም በኢትዮጵያ የሚቆሙ በኢትዮጵያዊነታቸው የሚኮሩ ኢትዮጵያዊነትን እንደደራደር የማይሉ ሚሊዮኖች አሉ እነዚህ መጠናከርና ከወያኔም ሆነ ሌሎች ዘረኞችና ጽንፈኞች የሚመጣውን ጥቃት መቋቋም አለባቸው በመሰረታዊ ሃይማኖቶች ላይ በአማርኛ ቋንቋ ላይ በትምህርት ተቋም በወጣቶች ላይ ወዘተ ወያኔ የከፈተው አፍራሽ ዘመቻ ኢትዮጵያና ኢትዮጵያዊነትን ለማዳከም መሆኑ የምናውቀውና የምናወግዘውም ነው ወያኔንም ጥለን አስወግደን በዚያው ጎን ኢትዮጵያን የሚጠብቅና ለዲሞክራሲ የሚያበቃ ጎዳናን ለመፈት ከወዲሁ መነሳት መዘጋጀት እንዳለብንም ግልጽና አንገብጋቢም ሆኖ መጥቶብናል ሉናቀት የሽግግር መንግስት ምስረታው ሊታሰብበትና ሊወጠንም ይገባዋል ማለት ነው ወያኔ አስምዶልን ካለው የብጥብጥ ፈንጂ የምናመልጠውም ሁሉም ተባብሮ ለሽግግሩ ሲዘጋጅ ሳሊና ሉዓላዊነትን ለህዝብ ሲተው ብቻ ነው ሉናና ሚዛን ያላቸው ድርጅቶች በመሐከላቸው ያለውን አጥርና ጋሬጣ አስወግደው ለዚህ አገር አድን ተልእኮ ራሳቸውን ማዘጋጀት አለባቸው ማለት ነው ይህ ለትግሉ እመርታን መስጠት ብቻ ሳይሆን በዓለም አቀፍ ደረጃ ሚዛንና ክብደት ይኖረዋል ይህ የጋራ መፍትሄ ወይም ጥረት እውን ካልሆነና ሁሉም ለየፊናውና ቀሪውን ሰይጣን ይውሰደው ማለቱ ከሰፈነ የሚፈለገው ግብ ሳይደረስ መመለስ ከማይቻልበት አዘቅት መውደቅ ሊከተል እንደሚችል ማወቅ አለብን ማለት ነው መተባበር ህብረት ለዲሞክራሲያዊ ሁሉን አቀፍ ሽግግር መዘጋጀት ይህን በተመለከተ ቀደምም ያቀረብናቸው ሐሳቦች ዛሬም ቢሆን ወቅታዊነት ያላቸው ናቸው ሂደቱ የግል ግቦችን ለማግኘት ሳይሆን የጋራ መፍትሄን ለመሻትና በተለይም የኢትዮጵያን ህልውና ከቶም ሆን መች በጥያቄ አለማስገባት ነው ከዚህ በተጨማሪ ደግሞ መፍትሄና ጥያቄዎችም ጊዜያቸውን ጠብቀው ከተጨባጭ ሁኔታ ጋር ተዛምደው መቅረብ መታየት ያለባቸው ናቸው ገና በእግሩ ያልቆመውን የሽግግር መንግስት ለምሳሌ ለመገንጠል ህዝበ ውሳኔ አካሄድልን ማለት አግባብ ያለው ሊሆን አይችልም ሀገር ማፈራረስና ባልና ሚስት መፋታት አንድ አይደሉም ተበደልኩ ተናደድኩና ልገንጠል ማለት ብልህነት አይደለም በከባድ ስህተትነት የሚፈረጅ ነው አብሮነት እየተባለ ያለው የዘመናት እንጂ ጠባቦችና ተገንጣዮች እንደሚሉት የመቶ ዓመት ጉዳይ አይደለም የህዝብ አንድነት ነው ኢትዮጵያዊነትን ገልጾ የቆየው አገዛዞች ህዝብን እኩልነት በመንፈግ በደል በመፈጸም ብዙ ጉዳት ማድረሳቸው የሚታወቅ ነው ለድህነት የተዳረገው ህዝብ ሁሉም ነው ማለት ይቻላል አጎዛ ለብሶ በድህነት የሚማቅቀውና ኤርትራውያን ይኖሩበት የነበረው ደረጃ እኩል አልነበረም የአማራ ገዢ መደብ ወይም ተረፍ መረፍ ትርፍራፊ ከአገዛዝ አግኝነት የወያኔ ዘረኛ ቅዠት ሆኖ የተከሰተብን ነው በመበደልና በድህነት መማቀቅ ቢሆን ኖሮ አማራው ከሁሉም በፊት ከአጼው ጊዜ ጀምሮ ልገንጠል ባለ ነበር ማለት እንችላለን ታሪክን አዛብቶ ልቦለድን ታሪክ ብሎ ጥላቻና ቁርሾን አምርቶ ህዝብን ለመከፋፈልና ማንነቱንም ለማስካድ የተደረገው ዘመቻ መክሸፍና መወገድም ያለበት ነው ኢትዮጵያን በጋራ እናድናት በሚል ጫና ሰተን ማቅረቡ ላይ ያተኮርነውም ለዚህ ነው ይህን መሰረታዊ አቋምና መርህ በመያዝ ኢህአፓ የህብረት ጥሪ ሲያደርግ ቆይቷል እስካሁን ያገኘው ምላሽ የለም በህዝብ ዘንድ ግን የህብረትና አንድነትን አስፈላጊነት ለማስረገጥ ከመጣር አልተቆጠበም። ውጤትም እያፋየ ነው። ህዝብ በጋራ ሲያድምና ሊታገል ሲጥር ፈንጠር ብለው የሚለዩትና ወያኔ መንግስታችን ነው ብለው በዘረኝነት ከጎኑ የሚቆሙትን የህዝብ አመፅ አቃጥሏቸው እንደሚያልፍ ማወቅ አለባቸው። ረጅም ጊዜ የለምና በጊዜው ከህዝብ ጎራ እንዲቀላቀሉም ያስፈልጋል። የማይሆን አቋም ይዘው ወደ ፖለቲካ ምድረ በዳ የወረዱትም አቋማቸውን አስተካክለውና ጽንፈኝነትንም ለለመደባቸውና ለናወዙት ትተው ለዲሞክራሲና ለአዲስ ኢትዮጵያ እንዲታገሉ ጥሪ እናደርግላቸዋለን። በትግል መድረክ ሜዳ የሚፈልጉን በዚያው ያገኙናል። በኢትዮጵያዊነት አብረን እንታገል ለሚሉትም ጠንካራ አጋሮች እንደሆንን አለን። ወያኔን በጋራ እንታገለው እንጣለው፣ ኢትዮጵያን ከጥፋት እናድን። መፈክራችን ይህ ነው። የሁላችንም ይሁንና ድልን እንቀዳጅ።
Good to you,